የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ዕለታዊ የጋቢና መሰናዷችን ጀምሯል። ዛሬ ዕለተ አርብ ሰኔ 4 2013 ዓ.ም ምረት የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለምሽቱ ያሰናዳናቸውን ዝግጅቶች ወደ እናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ።
Director of the hospital was Muslim. He said one of the other things that had happened because of the war and because patients...
የሆስፒታሉን ዳይሬክተር አነጋግሬዋለሁ። አንድ ነገር አለ። በጦርነቱ ምክንያት ህሙማን በቶሎ ወደ ህክምና ማዕከል ባለመድረሳቸውና አብዛኞቹ በትግራይ ዙሪያ የሚገኙ ትንንሽ ሆስፒታሎችና ክሊኒኮች ስለሆኑ ወይ በጉዳት አሊያም በዝርፊያ ምክንያት የህክምና አቅርቦት የላቸውም።
በትግራይ ክልል የምትገኘው ዘጋቢያችን ሄዘር መርዶክ ዛሬ ደግሞ በአክሱም ተገኝታ ከሰበሰበቻቸው መረጃዎች ውስጥ የተቀነጨበውን የሰማችሁት። ሙሉ ዘገባው በአብይ ርዕሳችን ይቀርባል።
በዛ በደረሰው ችግር በሌብነትም የተዘረፉ ትምህርት ቤቶች ይኖራሉ አሉ። በዛ በእኛ በዳሰሳ ያደረግነው ጥናቶችንም አሉ። ይሄ ነገር ማለት ግን ትምህርት አያስከፍትም ማለት አይደለም።
የትግራይ ክልል አስተዳደር በመቀሌ ተቋርጦ የነበረው ትምህርት መቀጠሉን ቢያስታውቅም የአሜሪካ ድምፅ ተዘዋውሮ የተመለከታቸው ትምህርት ቤቶች ግን ስራ እንዳልጀመሩ አይተናል። ዝርዝር ዘገባ ይኖረናል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን።
አመሰግናለሁ ስመኝሽ። አይሲሲ ሱዳን በዳርፉር የጦር ወንጀል በመፈጸም ተጠርጣሪዎችን አሳልፋ እንድትሰጠው ጠየቀ። የሱዳን መንግስት ዳርፉር ውስጥ የጦር ወንጀል በመፈጸም የተወነጀሉ አራት ተጠርጣሪዎችን ለሄጉ የዓለም አቀፍ ወንጀል ፍርድ ቤት እንድትሰጥ ተሰናባቿ የፍርድ ቤቱ አቃቤ ሕግ ጠየቁ። ፋቱ ቤንሱዳ ከትላንት በስቲያ ለተባበሩት መንግስታት የጸጥታ ምክር ቤት ባደረጉት በፍርድ ቤቱ ዋና አቃቤ ሕግነት የመጨረሻቸው ለሆነው ገለጻቸው የሱዳን መንግስት አዲስ ሱዳን በወንጀል አለመጠየቅን በመዋጋት ለፍትህና ለህግ የበላይነት መከበር በመቆም ሙሉ በሙሉ ከዓለም አቀፉ ማህበረሰብ ጋር መቀላቀሉን በተጨባጭ ማሳየት አለበት ብለዋል። ተጠርጣሪዎቹ በሙሉ በሱዳን መንግስት ቁጥጥር ስር ስለሆኑ ለፍርድ ቤቱ አሳልፎ ለመላክ የሚከለከል እንቅፋት የለም ሲሉ ገልጸዋል። አቃቤ ህጓ እስካሁን ድረስ በዓለም አቀፉ ፍርድ ቤት ቁጥጥር ስር የዋለው አሊ ሁሳይብ በሚል ስም የሚጠራውና ከአንድ ዓመት በፊት እጁን የሰጠው የወንጀሉ ተጠርጣሪ ብቻ ነው። ጋምቢያዊቷ ፋቱ ቤንሱዳ በሚቀጥለው ሳምንት ከስራቸው የሚሰናበቱ ሲሆን እንግሊዛዊ የሰብአዊ መብት ጠበቃ ካሪም ሃን ይተኳቸዋል። ህንድ ውስጥ በኮቪድ-19 ሳቢያ ትላንት ሐሙስ 6143 ሰዎች መሞታቸው ታወቀ። ይህም በዓለም ዙሪያ እስከ ትላንትናው ቀን ድረስ ከተመዘገቡት ከፍተኛው መሆኑ ተገልጿል። ከትላልቆቹና የደህዩ የህንድ ክፍላተ ሀገራት ውስጥ አንዱ የሆነው ምስራቃዊ ቢሃር ክፍለ ሀገር እረብ ሁለት አውጥተውት የነበረው በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር 5500 የነበረ ሲሆን በከፍተኛው ፍርድ ቤት ትዕዛዝ እንደገና መልሶ 9500 መሆናቸውን ዘግቧል። በርካታ የጉዳዩ አዋቂዎች በሀገሪቱ በተስፋፋው ኮቪድ-19 ህይወታቸውን የሚያጡ ሰዎች ቁጥር በይፋ እየተነገረ ካለው እንደሚበልጥ ሲናገሩ ቆይተዋል። በዩናይትድ ስቴትስ የጆን ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት ህንድ ውስጥ የኮሮና ቫይረስ ተጠቂዎች ብዛት 29.1 ሚሊዮን የደረሰ ሲሆን 355705 ሰዎች ህይወታቸውን አጥተዋል። ከህንድ የሚበልጥ ቁጥር ያላት ዩናይትድ ስቴትስ ብቻ ስትሆን ለቫይረሱ የተጋለጡት ሰዎችም 33.4 ሚሊዮን ሲሆኑ ለህልፈት የተዳረጉት ደግሞ 598766 መድረሱን መረጃ ያሳያል። በሌላ ዜና ኔቸር ሜዲሲን መጽሔት ላይ የታተመ አንድ አዲስ ጥናት እንዳለው ከአስትራዜኒካው የኮቪድ-19 ክትባት ጋር በተያያዘ የሚከሰት የደም መፍሰስ እክል በመጠኑ ከፍ እያለ ሊያጋጥም እንደሚችል ጠቁሟል። ጉዳዩን የተከታተሉ ተመራማሪዎች ስኮትላንድ ውስጥ ክትባቱን የወሰዱ አንዳንድ ሰዎች ኢሚዩን ትሮምቦሳይቶፔኒክ ፑርፑራ በአጽሮት ቃሉ ITP የሚባለው በአንዳንዶች ላይ የሚታይ የደም መዝጎን በአንዳንድ ሰዎች ላይ ደግሞ ለከባድ የደም መፍሰስ የሚዳርግ ሁኔታ ሊያጋጥም እንደሚችል እንደደረሱበት አመላክቷል። በብሪታንያ የሚካሄደው የቡድን 7 አባል ሀገራት መክፈቻ ላይ በትላንትናው ዕለት ጠቅላይ ሚኒስትር ቦሪስ ጆንሰን ቡድኑ 1 ቢሊዮን የኮቪድ-19 ክትባቶችን መሐከለኛና ዝቅተኛ ገቢ ላላቸው ሀገራት እንደሚለግስ አስታወቁ። ቦሪስ ጆንሰን ይህን ያሉት ቀን ላይ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለቡድን 7 ሀገራት 500 ሚሊዮን የሚሆነውን የፋይዘር ክትባት እንለግሳለን ካሉ በኋላ ነው። ፕሬዝዳንቱ ከዓለም አቀፍ አጋሮቻችን ጋር በመስራት ዓለም ከወረርሽኙ እንዲወጣ እንመራለን ሲሉም ተናግረዋል። በተመሳሳይ ብሪታንያም 100 ሚሊዮን ክትባቶችን ትለግሳለች። ቦሪስ ጆንሰን በተሳካው የብሪታንያ የክትባት መርሃ ግብር ምክንያት አሁን ላይ ክትባት ለሚሹ ሀገራት ማጋራት የምንችላቸው ብዙ ክትባቶች አሉ ያሉ ሲሆን አክለውም ይህን በማድረጋችን ወረርሽኙን ጨርሶ ለማጥፋት ትልቅ እርምጃ ተራምደናል ብለዋል። ዩናይትድ ስቴትስ በመጪው ነሐሴ ወር ክትባቶቹን መላክ ትጀምራለች። ፕሬዝዳንት ጆ ባይደንም አምራች ድርጅቶቹ ክትባቶቹን እንደለቀቋቸው በቶሎ ይላካሉ ብለዋል። በተጨማሪም 200 ሚሊዮን የሚሆነውን በዚህ በጎርጎሮሳውያኑ አመት ማገባደጃ 300 ሚሊዮኑን ደግሞ በመጪው 2022 ላይ እንደሚሰጡ አስታውቋል። አድማጮች፣ ለአርብ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየተከታተላችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የአሜሪካ ድምጿ ሄዘር መርዶክ ትላንት ከሰዓት አክሱም ከተማ ነበረች። ከተማ ውስጥ የሚገኝ የገበያ ቦታዎችንና ሁለት ሆስፒታሎችንም ጎብኝታለች። ትግራይ ውስጥ ጦርነቱ ከተጀመረ በኋላ ተፈጥሮ በነበረው ዘረፋ ምክንያት ሆስፒታሎች ነፍሰ ጡሮችን ማስተናገድ አለመቻላቸውንና የእናቶች ሞት ከእጥፍ በላይ መጨመሩን የመቀሌ ዩኒቨርሲቲ ሪፈራል ሆስፒታል ዳይሬክተርን ጠቅሳ ለኤደን ገረመው ነግራታለች። በሌላ በኩል ሄዘር ሰሞኑን ወደ ሃውዜን ተጉዛ በነበረ ጊዜ የተመለከተ ቻቸውን የወል መቃብሮችና ያነጋገረቻቸውን የከተማይቱን ሰዎች ሐሳቦች ያካተተችበትን ዘገባ ከላ ኤደን ተከታዩን አጠናቅራለች።
ዘጋቢያችን ሄዘር መርዶክ ዛሬ ከሰዓት በኋላ አክሱም ከተማ ገብታለች። በስልክ ሳገኛትም መንገዱ እንዴት ነበር ስል ጠይቄያታለሁ።
There was a bit of tension in at least one or two spots where places that had mobile service it was cut and we saw a lot of soldiers. But we didn't see any fighting and
ትንሽ ውጥረት አለ። በመንገድ ላይ አንድ ወይም ሁለት ቦታዎች ብቻ ነው ኢንተርኔት ያለው። ብዙ ወታደሮችም አይተናል። ነገር ግን ምንም አይነት ጦርነት የለም። እዚህ አክሱም ውስጥ ያገኘናቸው ሰዎችም ባለፉት ጥቂት ቀናት ውስጥ ሰዎች የንግድ ቤቶችን መክፈትና በነጻነት መንቀሳቀስ እንደጀመሩ ነግረውናል።
አክሱም ከተማ ውስጥ እንደደረሰች በቀጥታ ወደ ገበያ ቦታዎች ማምራቷን የገለጸችልኝ ሲሆን በከተማ ውስጥ መደበኛ እንቅስቃሴ እየተካሄደ እንደሆነ ማስተዋሏን ገልጻ በኋላም ወደ ሆስፒታሎች በማምራት ህሙማንን መጎብኘቷን ነግራኛለች። ሆስፒታሎች ውስጥም ጦርነቱ ከሚካሄድባቸው የገጠር ከተሞች የመጡ ቁስለኞችን እያስተናገዱ መሆኑንም ማየቷን ትገልጻለች።
ከሰዓታችን
ወደ ሆስፒታል በማቅናት ከከተማ ውጪ በነበረ የቦምብ ጥቃት ምክንያት ቆስለው የመጡ ህሙማንን ስናነጋግር ነበር። አንድ በጣም የሚገርምና ዛሬ ያየነው ነገር ቢኖር የፍልሰቱ ጉዳይ ነው። በጦርነቱ መጀመሪያ ላይ የተፈናቀሉ ሰዎችና ቤተሰቦች ከከተሞች ወደ መንደሮች ነበር የሚሄዱት። አሁን ግን ነገሮች ተገለባብጠዋል። አሁን በገጠር መንደሮች የሚኖሩ ሰዎች ናቸው ወደ ከተማ እየፈለሱ ያሉት። በመሳሪያና በቦምብ ጥቃት የተጎዱ ሰዎች ከገጠሮች መምጣታቸው ይህንን ያረጋግጥልናል። ሌላው ሰዎች የነገሩን ነገር ስደተኞችና ተፈናቃዮች ወደ ከተማ የሚመጡት ዘግይተው መሆኑን ነው።
ሄዘር ያነጋገረችውን የሆስፒታል ዳይሬክተርን ጠቅሳ በጦርነቱ የተነሳ ነፍሰ ጡር እናቶች በቶሎ ወደ ሕክምና ማዕከል ባለመድረሳቸው የእናቶች ሞት በእጥፍ መጨመሩን መረዳቷን ትገልጻለች።
Director of the hospital spoke to him. He said one of the other things that had been happening because of the war and because
የሆስፒታሉን ዳይሬክተር አነጋግሬዋለሁ። አንድ ነገር አለ። በጦርነቱ ምክንያት ህሙማን በቶሎ ወደ ሕክምና ማዕከል ባለመድረሳቸውና አብዛኞቹ በትግራይ ዙሪያ የሚገኙ ትንንሽ ሆስፒታሎችና ክሊኒኮች ስለሆኑ ወይ በጉዳት አሊያም በዝርፊያ ምክንያት የሕክምና አቅርቦት የላቸውም። ሰዎችም የሚኖሩበት አካባቢ ምንም አይነት የጤና ድጋፍ አያገኙም። ለምሳሌ የእናቶች ሞት በጥፍ ጨምሯል። እነዚህ የተተኮሱባቸው አሊያም የቦምብ ጥቃት የደረሰባቸው አይደሉም። የሕክምና እርዳታና የሆስፒታል ተደራሽነት ስለሌለ የእናቶች ሞት በጥፍ ጨምሯል። እንደምታውቁ የምግብ አቅርቦት ችግር አለ። በተመሳሳይ የመሰረታዊ የምግብ ዋጋም በጥፍ አድጓል።
ሌላው በከተማው ውስጥ የሰማችሁ ነገር ቢኖር ከተማዋ ከፍተኛ የሆነ ዝርፊያ ማስተናገዷን ሲሆን ሆስፒታሉ ካንድም ሁለት ጊዜ ከፍተኛ የሆነ ዝርፊያ እንደደረሰበት ገልጻልኛለች።
Even at the hospital they said it was looted twice to the point where they didn't have medicine to give people and while the last looting was several months ago
ሆስፒታሉ ሁለት ጊዜ መድኃኒቶቹ በሙሉ እስኪያልቁ ድረስ ተዘርፏል ብለውኛል። የመጨረሻው ዝርፊያ ከጥቂት ወራ እስከ መድኃኒቶችን ማሟላት አልቻሉም።
ሄዘርን እነዚህን ዝርፊያዎች ማን ነው የሚፈጽመው ስል ጠይቂያት ነበር።
አብዛኞቹ ዝርፊያዎች የተፈጸሙት ምስክር በሌለበት ነው። የሚፈጸሙት ሰዎች ከቤታቸው በራቁበት ጊዜ ነው። የኢትዮጵያ ኃይሎች ከማዕከላዊ መንግስት ሲመጡ መጀመሪያ ላይ በትግራይ ተወላጆች ላይ ወንጀሎችን ፈጽመዋል ተብለው ተከሰው ነበር። አሁን ግን የኢትዮጵያ መከላከያ ኃይሎች ምንም ጉዳት የማያደርሱና የማያሰጉ ናቸው ሲሉ ይገልጻሉ። ነገር ግን ሰዎች አሁንም ድረስ በኤርትራ ሰራዊቶች የተነሳ ስጋት አላቸው።
ሄዘር ከዚህ በተጨማሪም ሰኞ ዕለት ባደረግነው ውይይት ላይ በሃውዘን ስለተመለከተቻቸው 200 ሰዎች የተቀበሩባቸው 20 የወል መቃብሮች ዙሪያ የአይን እማኞችን አነጋግራ የቪዲዮ ዘገባ ያጠናቀረች ሲሆን በአካባቢው የምትገኝ ለታይ ግርማ የተባለች ሴትን አነጋግራለች።
ዋጨኑና ሰቢያ ነበረይ
አስክሬኖቹን ወደ ቤተ ክርስቲያን የሚወስድልን የሚያግዘን ሰው አጥተን ለ7ና ለ8 ቀናት በጎዳና ላይ ከቆዩ በኋላ ጥቂት ሆነን ቀበርናቸው። በጣም ሸታሉ፣ በስብሰው ትል ወጥቶባቸው ነበር ያለች ሲሆን ከዚህ በተጨማሪም ለታይ በከተማዋ በነበረው የቦምብ ጥቃት የተነሳ ህፃናትም መሞታቸውን ትናገራለች። ዘር የሆዜን ነዋሪዎች ከዚህ በኋላ የባሰ ይመጣል ብለው እንደማይፈሩም ነግረውኛል ስትል ዘግባለች።
ኤደንና ሄዘርን ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። አሁንም ከትግራይ ክልል ሳንወጣ በትግራይ ክልል መቀሌ ከተማ ከአንድ አመት በላይ ተቋርጦ የነበረው የትምህርት ሂደት በዚህ ሳምንት መጀመሩን የክልሉ ትምህርት ቢሮ ገልጿል። የመቀሌው ዘጋቢያችን ሙልጌታ አጽብሃ ተዘዋውሮ ያያቸው ትምህርት ቤቶች ግን ትምህርት ሳይጀምሩ እንዳገኛቸው ይናገራል። ዝርዝሩን ሰምተን እንመለስ።
በትግራይ ክልል ትምህርት በኮሮና ቫይረስ ምክንያት ባለፈው አመት ነበር የተቋረጠው። በዚህ አመትም ከባለፈው ጥቅምት ወር ጀምሮ በክልሉ በተፈጠረ ጦርነት የመማር ማስተማሩ ሂደት ሳይጀመር አንድ አመት ከሶስት ወር አልፎታል። በዚህ ሳምንት ከሰኞ ጀምሮ በመቀለ ከተማ የሚገኙ ትምህርት ቤቶች ትምህርት መጀመራቸው የክልሉ ትምህርት ቢሮ ገልጿል። የቢሮው ምክትል ኃላፊ ኢንጂነር አስቴሪት ባረክ ሁሉም ትምህርት ቤቶች ለትምህርት ተዘጋጅተው ተከፍተዋል ብለዋል።
በመቀሌ ባሁኑ ላይ ጀምሩ ብለን መምሪያው ስናወርድ ግን በመቀሌ ላይ በሙሉ ከቁምበት 30 ላይ ያየ ነው። ከሁለት ቀን በፊት ትምህርት ቤቱ ሁሉ ተከፍቷል። በቃ የግልም ያሉ ትምህርት ቤቶች የመንግስትም ከፍተው ነው ያሉት። ትምህርት ቤት ተከፈተ ሲባል አሁን ልጆቹ ለአመታት ነው የራቁት። እንደገና ትራማ አለ፣ ይህ ቀውስ አለ፣ ክራይሲስ አለ። ይህንን ክራይሲስ ያለ ትምህርት ተጀመረ ሲባል እየተንጠባጠበ ነው የሚመጣው። አዎ ባለድርሻ አካል ስለሆነ ትምህርት ቤቱ ከተት ሲባል መክፈት አለበት። ከፍቶ የሚያስፈልገውን ነገር አስተማሪዎቹ አዘጋጅቶ የሚያስፈልገው ስቴሽነሮች አዘጋጅቶ መቆየት ተዘጋጅቶ ተማሪ መጠበቅ አለበት። ተማሪ የተማሪ መምጣት ግን ቅድም ያልኩ ለዛ ነው ተማሪዎች ተበትነዋል ያልኩ። ከተበተኑበት እስከሚመጡ ድረስ መንጠባጠብ አለ ይታያል። ይሄ ደግሞ በዚህ ችግር ብቻ እንኳን ይሄንን ቢገጥም በማንኛውም በሰላማዊ ጊዜ ከአመት በዓል ወይም እንደገና አንድ ሴሚስተር ተምሮ ብሬክ ሲኖር ተማሪዎች ግቡ ሲባል የመንጠባጠብ መልክ ይታያል። በተለይ ከክረምት ወደ ትምህርት ቤት ስትገባ መስከረም አንድ ወር ሙሉ እየተንጠባጠበ ተማሪ የሚገባው የተማሪ ማነስ አለ። ይሄ ፋክት ነው። አምስት ትምህርት ቤት ያገኘኋቸው አሉ፣ አስር ትምህርት ቤት፣ ሰባት ትምህርት ቤት፣ ሰባት ልጆች፣ ሰባት ተማሪዎች ያገኙታል። ይህንን የመንጠባጠብ አለ። ትምህርት የለም ብለን ግን መደምደም አንችልም። ደግሞ አንድም ልጅም ቢሆን እኛ ማስተማር ነው የምንችለው። ምክንያቱም አንድ ልጅ መማር ማለት 10,000 ሰው ማደራጀት ማለት ነው።
በመቀለ ከተማ በሚገኙ ቅሳነት፣ ገረብጸዶ፣ ማይወይኒ የተባሉ አንደኛ ደረጃ ትምህርት ቤቶችና ሀድነት የተባለ ሁለተኛ ደረጃ ትምህርት ቤት የትምህርት መጀመርን ለመታዘብ ተዘዋውሬ ያየሁ ሲሆን በክልሉ በጦርነቱ ምክንያት ተፈናቃዮች ተጠልለውባቸው ነው ያገኘኋቸው። አጼ ዮሐንስ የመሰናዶ ትምህርት ቤት ደግሞ የወታደሮች ካምፕ ሆኖ ሲያገለግል ቆይቶ ኮምፒውተሮቹና የፕላዝማ ቴሌቪዥኖች ተዘርፈውና ተሰባብረው ነው ያገኘሁት። ትምህርት ይጀምራል በመባሉ ደግሞ መማሪያ ክፍሎች ቀለ ተቀብተዋል። ስለ ትምህርት ቤቶች መዘረፍና የተፈናቃይ ማቆያ መሆናቸውን አስመልክቶ የተጠየቁት ምክትል ቢሮ ኃላፊዋ በመቀለ ከተማ 24 ትምህርት ቤቶች የተፈናቃይ ማዕከላት መሆናቸው ገልጸው 26 የመንግስትና ከ50 በላይ ደግሞ የግል ትምህርት ቤቶች ግን የመማር ማስተማር ሂደቱ ሊቀጥሉ የሚችሉበት ሁኔታ አለ ብለዋል።
በዛ በደረሰው ችግር በሌብነትም የተዘረፉ ትምህርት ቤቶች ይኖራሉ አሉ። በዛ በእኛ በዳሰሳ ያደረግነው ጥናቶችንም አሉ። ይሄ ነገር ማለት ግን ትምህርት አያስከፍትም ማለት አይደለም። ወይም እንደገና መጠለያ አይዲፒ ገብተውበታል። እነዛ የተፈናቀሉም ያው በዛ በችግር የመጣ ሰበብ ነው። ከቤታቸው ወጥተው በብርድና በፀሐይ የሚሰቃዩት ያሉት ግን ለነሱ መንግስት ሸልተር ሰርቶ ያው ማለቅ ነበረበት። አንዳንድ ነገሮችን ነው ወደኋላ እያለን እንጂ በዚህ ሳምንት አሁን አልቆ ይጨረሳል ተብሎ ወደዛ ሞቭ ያደርጋሉ። ይሄንን ነገር እንኳን ባያደርጉ ትምህርት እስከሆነ ድረስ ሰፊ መሬቶች ስላለዛ ትምህርት ቤት ላይ ሸልተርም ቢሆን አድርገን እናስተምራለን።
በትግራይ ክልል ከሚገኙ ትምህርት ቤቶች ከአራቱ አንዱ ወድመዋልና ተዘርፈዋል የሚል ሪፖርት ሂማን ራይትስ ዎች በቅርቡ ያወጣው መረጃ ያሳያል። ኢንጂነር አስቴር እንደገለጹት ቢሮአቸው የደረሰው ውድመትና ዝርፊያ አስመልክቶ ዳሰሳ ማካሄዱ ገልጸው ለጥገና ስራ የፌደራሉ መንግስት 85 ሚሊዮን ብር መመደቡ ገልጸዋል።
ቶች ያላቸው ጎድሎ ያሟላል። ልጆች ግን ወደ ትምህርት ቤት ገብተው ይቀጥሉ። ምክንያቱም ይሄ ፈረሰብን ይሄ አነሰብን እያልን የደረሰብን ችግር በውስጣችን ይዘን ግን ማለፍ እንችላለን ነው። በቃ ማለፍ እንችላለን። አልደረሰብንም ሳይሆን ከነጭንቀታችን ወደ ጥሩ ነገር ማለፍ እንችላለን። ልጆችን ማሻገር እንችላለን። ባለው ነገር እያሟለን ማሻገር እንችላለን። ዝም ማለት የለብንም ነው እንጂ ከግጭት የሚመጣው ነገር ብዙ ነገር ወድመዋል፣ ብዙ ነገር ደርሶብናል።
ከመቀለ ከተማ ውጭ በክልሉ ደቡብ ምስራቃዊ ዞንና ማዕከላዊ ዞን አሕፎሮም ወረዳ ትምህርት ለመጀመር ምዝገባ የጀመሩ ትምህርት ቤቶች አሉ ብለዋል ኢንጂነር አስቴር። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ጌታን ለዘገባው እናመሰግናለን። አሁን ደግሞ የምናልፈው ወደ ቤኒሻንጉል ጉምዝ ነው። ፌዴራል ጠቅላይ አቃቤ ሕግ በቤኒሻንጉል ጉምዝ ክልል በመተከል ዞን በተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ ግድያ፣ ማፈናቀል እንዲሁም ንብረት ማውደም ውስጥ እጃቸው አለበት ባላቸው ግለሰቦች ላይ ክስ መመስረቱን አስታውቋል። ከተከሳሾቹ መካከል በየደረጃው ያሉ የአመራር አባላት እንደሚገኙበት የፌዴራል ጠቅላይ አቃቤ ሕግ የተደራጀ ድንበር ተሻጋሪ ወንጀሎች ዳይሬክተር ጀነራል አቶ ተመስገን ላፒሶ አመልክተዋል። አስቴር ምስጋናው ተጨማሪ ይዛለች።
ፌዴራል ጠቅላይ አቃቤ ሕግ በቤኒሻንጉል ጉምዝ ክልል መተከል ዞን በተለያዩ ወረዳዎች ባሉ ቀበሌዎች ውስጥ በዘንድሮ ዓመት ብቻ በአማራ ብሔር ተወላጆች ላይ በደረሰው ግድያ፣ መፈናቀልና ንብረት መውደም ተሳትፈዋል ባላቸው ቁጥራቸው 600 በሚጠጉ ግለሰቦች ላይ የፌዴራል ጠቅላይ አቃቤ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል አቶ ተመስገን ላጲሶ ዛሬ ለአሜሪካ ድምጽ ማብራሪያ ሰጥተዋል።
በቤኒሻንጉል ጉምዝ ክልል በመተከል ዞን ውስጥ በተለያዩ ወረዳዎች ማንነትን መሰረት ያደረጉ ግጭቶች ምክንያት ብዙ ዜጎች የሞቱበት ብዙ ንብረት ላይም ውድመት ደርሶበት የነበረ ስለሆነ የፌደራል ጠቅላይ አቃቤ ሕግ ከፌደራል ፖሊስ ከክልሉ አቃቤ ሕግና ከክልሉ ፖሊስ በተወጣጡ እንዲሁም በዛው አካባቢ የተቋቋመው ኮማንድ ፖስት የጸጥታ ሁኔታውን በአግባቡ እያስኬደው ምርመራውን በመጨረስ ያቀረብ ነው የወንጀል ክስ ነው። ክሶቹ የቀረቡት ያው ቅድም እንዳነሳሁት ማንነት ላይ ያነጣጠሩ ነው የነበረው።
ማንነት ሲሉ
አብዛኛው የአማራ ብሔር ተወላጆች ላይ ነው። ሌሎች ብሔሮችም አሉ። የተጠርጣሪዎች ቀይ ብለው አይደንቲፋይ የሚያደርጉ እነሱ በዋናነት አማራ መሆን አለመሆኑም በላይ ቀይ ብለው ነው አይደንቲፋይ የሚያደርጉ። እዛ አካባቢ ቀዮችን ከአካባቢ እናስወጣለን የሚል መነሻ ነው ያላቸው። በዚህ መነሻነት ቡለን ወረዳ ላይ ከ141 አካባቢ ዲባጤ አካባቢ ላይ 296 ጉባ ላይ 188 ሰዎች ኦልሞስት ከ600 አካባቢ የሚሆኑ ናቸው። እነዚህ ላይ ክስ መስርተናል። ይሄ ሁሉ ተይዟል ማለት አይደለም። የተያዙ ጥቂቶች ናቸው። የዛ አካባቢ እንደምታውቁ የሸፈቱ ሰዎች አሉ፣ ጫካ የሚገቡ ሰዎች አሉ። ወንጀሉን ፈጽመው የሽፍታነት ባህሪ የሚበዛበት ነው በሁሉም በኩልና ለምሳሌ ወደ የቡለኑን ብቻ ብናነሳ 140 ሰዎች ላይ ክስ አቀረብን እንጂ የተያዘ ሰው እጅግ በጣም ጥቂት ነው። ጥቂት ሰው ነው የተያዘው። በእርግጥ እዛው አካባቢ ኮማንድ ፖስቱ ስላለ ክልሉም ፖሊስ ኃላፊነቱን ስለሚወስድ ፌደራል ፖሊስም ስላለ የፍርድ ቤት ትዕዛዝን ተከትሎ በየጊዜ የሚፈለጉ ሰዎችን ለፍርድ ቤት ያቀርባል የሚል እምነት አለን። በአሁኑ ደረጃ ግን አብዛኛው ሊባል የሚችል ሰው የተያዘ አይደለም።
ክስ ከተመሰረተባቸው ውስጥ በየደረጃው ያሉ የአመራር አባላት እንደሚገኙበት የገለጹት ዳይሬክተር ጄኔራሉ አብዛኛዎቹ ተጠርጣሪዎች አለመያዛቸውን አመልክተዋል። በዞኑ ባሉ ሁለት ወረዳዎች ላይ የደረሰውን ጉዳት ለማሳያ ጠቅሰዋል።
210 በጉለን ከተማ ላይ በጉለን ወረዳ ላይ ብቻ ነው። በጉባ ወረዳ ላይ 83 ሰው ነው የሞተው። በዲባጤ ወረዳ ላይ ወደ 346 ሰው ነው የሞተው። በየቀበሌያቱ እንኳን ብናይ አልባሳ ቀበሌ በሚትባል በዲባጤ ወረዳ ላይ 114 ሚሊዮን ብር የሚገመት ንብረት ነው የወደመው። ሙዘን ቀበሌ የሚትባል ላይ ወደ 51 ሚሊዮን ብር በላይ የሚገመት ንብረት ወድሟል። በሌላኛው ገፈሬ የሚትባል ቀበሌ ላይ ደግሞ ከ87 ሚሊዮን ብር በላይ ነው የወደመው እና ይህንን ለማሳያነት ነው ያነሳው። ልጅ ሁሉም አካባቢ ላይ
በቤንሻንጉል ጉሙዝ ክልል እንግዲህ እንደሚታወቀው ከ2010 ጀምሮ ሰዎች ቀደም ብለው እንደጠቀሱት ማንነትን መሰረት ያደረጉ ግጭቶች እየተከሰቱ በርካታ ሰዎች እየሞቱ ነው እና አሁንም አልቆሙም። ትላንትና እንኳን በትላንትና ሁለት በድባጤ ወረዳ 3 ሰዎች በታጣቂዎች ታግተው ቆዩ። ዛሬ ሞተው ተገኙላል። እና አሁን ጥቃቱ ሊቆም ያልቻለበት ምክንያት ምንድን ነው ይላል?
ምርመራ ከምናደርግባቸው መዝገቦች እና ከዛው ከአካባቢ ነዋሪዎችም ከምንሰማው ነገር ሁለት ምክንያቶችን ነው ላነሳ የሚችለው። አንደኛ በብዙ ዙር ገብተን ከአምስት ያላነሱ ጊዜ የፌዴራል ምርመራ ቲም ገብቶ ምርመራ አድርገን ተይዞ ለፍርድ የሚቀርብ ሰው ወይ ለፍርድ የሚቀርብ ተከሳሽ እጅግ በጣም አናሳ ነው። በመቶዎች የሚቆጠሩ ተከሳሾች ላይ ክስ መስርተን በተለይም መተከል አካባቢ ላይ ለምሳሌ 110 ተከሳሽ ባለበት መዝገብ ላይ እስር ቤት ላይ ማረሚያ ቤት ላይ ቆይቶ ጉዳዩን የሚከታተለው ከ10 ያልበለጠ ወይ ከ11 ያልበለጠ ሰው ነው። ያ ማለት 90 ምናምኑ ጫካ ነው ያለው። በሌሎች መዝገቦችም በተመሳሳይ የተከሰሱ ሰዎችን መጠየቅ ያለባቸውን ፍርድ ቤት ቀርበው ንጹህም ከሆነ ንጽህናቸውን ማረጋገጥ ያለባቸው ሰዎች ወይ ጥፋተኛም ከሚባሉ ከሆነ ፍርድ ቤት ጥፋተኛ ማለት የሚገባቸው ሰዎች ፍርድ ቤት እየቀረቡ አይደለም። ተከሳሾችን የተከሰሱ ሰዎችን ይዞ የማቅረብ ላይ እጅግ በጣም ክፍተት አለ። ሁለተኛ እዛ አካባቢ ላይ በብዙ መልኩ የሚነሳው የአደረጃጀት ጥያቄ ነው። መተከልን አስመልክቶ በሁለቱም በኩል የሚወራ ትርክቶች አሉ። የጉሙዝ ብሔረሰብ መተከል ሊወሰድብ ነው፣ አማራ መተከልን ሊወሰድብ ነው ተብሎ በደንብ ስለሚሰበክ መተከል ሊወሰድብ ነው የሚል እምነት ይዞ ነው ጦርነት የሚነሳው። ሌላውም ቀይት ብለው እነሱ አይደንቲፋይ የሚያደርጓቸው ተወላጆችም ከመተከል ሊፈናቀል ነው የሚል ስብከት እንዳለ ነው በብዙ መዝገቦቻችን ያረጋገጥ ነውና በፖለቲካ መፈታት ያለባቸው ነገሮች አሉ። በቦታው አቃቤ ህግና ፖሊስ ብቻ መርምሮ ሰዎችን በማስቀጣት ብቻ የሚፈታ ችግር አይደለም። በብዙ ሁኔታ የታዘብናቸው የፖለቲካል ምላሽ ካላገኘ ሰዎችን ማሰሩ ማስቀጣቱ ብቻውን መፍትሄ የሚያመጣ አይደለም። በአብዛኛው እነዚህ ነገሮች ናቸው መዝገቦቻችን ላይ የሚስተዋሉ።
የፌደራል ጠቅላይ አቃቢ ህግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶል ስለሰጡ የማብራሪያ እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ።
አሁን ደግሞ ወደ ጠፈር እንጓዝ። የዩናይትድ ስቴትስ የጠፈር ምርምር ተቋም ናሳ ከሰሞኑ ስኩዊድ የተሰኙ የአሳ ዝርያዎችን ወደ ህዋ ልኳል። የዓለማችን ባለሀብቶችም ወደ ጠፈር ጉዞ ለማድረግ እየተሰናዱ ነው። እነዚህን የአበይት የሳይንስ ወሬዎች ያጠናቀራቸው አራሽ አረብ ሳዲ ሲሆን ሀብታሙ ስዩም እንደሚከተል ያቀርበዋል።
በዚህ ሳምንት ከፍሎሪዳ ኬፕ ካናቫል የግል ጠፈር በረራ ኩባንያ የሆነው ስፔስ ኤክስ የ20 ሰከንድ አስፈላጊ ቁሶችን ለዓለም የጠፈር ጣቢያ የማድረስ አገልግሎቱን ጀምሯል። ሲአርሲ 22 የተሰኘው መንኮራኩር የኃይል አቅርቦትን ለማገዝ 2 የፀሐይ ኃይል መሰብሰቢያ ሳንቃዎችን ጨምሮ 3300 ኪሎ ግራም የሚመዝኑ ቁሶችን በጠፈር ላይ ላለው ጣቢያ አድርሷል። ከዚህ በተጨማሪ በመንኮራኩሩ ላይ 128 በቅርቡ የተፈለፈሉ ስኩዊድ የሚባለው የባህር እንስሳትም ተጭነዋል። በጠፈር ላይ ለሚደረገው የስበት ኃይል ከእንስሳት ህዋስ ጋር ያለውን መስተጋብር የሚያጠና ሙከራ አገልግሎት የሚውሉ ናቸው። የፍሎሪዳ ዩኒቨርሲቲዋ ጄሚ ፎስተር የምርምሩን ምክንያት ያስረዳሉ።
We all have microbes that are helping our bodies with our digestive system.
ሁላችንም የምግብን ሽርሽሪት ሂደትን የሚያግዙንና ከበሽታ ለመከላከል የሚጠቅሙን ደቂቅ ህዋሳት በውስጣችን አሉ። ደቂቅ ተዋህሳቱ ለጤናችን ጠቃሚ ናቸው። እስካሁን ያልተገነዘብነው ግን የተግባቦቱን ጉዳይ ነው። ደቂቅ ተዋህሳቱና የእንስሳት ህዋስ በምን መንገድ እንደሚግባቡ ለማወቅ አልቻልንም። በጠፈር ላይ የሚኖራቸውን መስተጋብር በተመለከተ የምናውቀው ጥቂቱን ነው።
ፎስተር አክለው እንዳስረዱት ይህ መርሃ ግብር በደቂቅ ህዋሳትና በፍጥሮች መካከል ባለው ጤናማ ግንኙነት ላይ የጠፈሩ ዓለም ጫና የሚፈጥረውን ውጤት ማወቅ ዓላማው አድርጓል። እሳቸው ስኩዌድ የተሰኙት ፍጡራን ከሰዎች ጋር የሚመሳሰል የበሽታ መድህን ስርዓት እንዳላቸውም ተናግረዋል። ይሁንና ምርምር ለማድረግ ቀለል ያሉ እንስሳት በመሆናቸው የጠፈር በረራ በሰዎች ላይ የሚያሳድረውን ጫና ለመመርመር ተመራጭ አድርጓቸዋል። የዓለማችን ሀብታም ሰው ጄፍ ቤዞስ መልካም ዜናም በዚህ ሳምንት ይፋ አድርጓል። ጄፍ ከጠፈር ላይ ሆኖ ቁልቁል ምድር ለማየት የተሰናዳውን ብሉ ኦሪጂን በተሰኘው ድርጅቱ የታቀፈውን ቡድን አባላት ለመቀላቀል ያለውን እቅድ ይፋ አድርጓል።
From space that changes you.
መሬትን ከጠፈር ላይ ሆነ ስትመለከት ራስህ ትለወጣለህ። ከፕላኔቷና ከሰባዊነት ጋር ያለህ ግንኙነትም ይቀየራል። ይህም በረራ ለመቀላቀል የምፈልገው ህይወቴም በሙሉ የተመኘሁት በመሆኑ ነው። አስደሳች ጉዞ ትልቅም ነገር ነው ብሏል። ቤዞስና የእሳት አደጋ መከላከል ባለሙያ የሆነው ወንድሙ ማርክ ቤዞስ የሚያደርጉት በረራ ለጎርጎሳውያኑ ሐምሌ 20 ቀጠሮ ተይዞለታል። በስተመጨረሻም በዚህ ሳምንት በፈረንሳያዊው የጠፈር ተመራማሪ ቶማስ ፓስኬት እና የፈረንሳይ የእግር ኳስ ኮከብ በሆነው ኪሊያን ምባፔ መካከል የሐሳብ ልውውጥ ተደርጓል። ፓስኬት የህዋ ላይ ቀዘፋን በሀገሩ ዘንድ ከሚታወቀው ሰዎች በወጣ ገባ የብረት ጎዳና ላይ ከሚከንፉበት ጨዋታ ሮለር ኮስተር ጋር አነጻጽሮታል። ፍጥነቱ በ10,000 እጥፍ የሚልቅ መሆኑንም ነግሮታል። በጠፈር ላይ እግር ኳስን መጫወት ምን ያክል እንደሚከብድም አስረድቷል። ኳሷ ወደ ላይ ትሄዳለች፣ ተመልሳ ግን አትመጣም ብሎታል።
የምሽቱ የጋቢና መሰናዷችን ተጠናቀቀ። ነገ በተመሳሳይ ሰዓት እስክንገናኝ መልካም ምሽት።